ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ዛሬ ቀኑ ህዳር 17 ቀን 2015 ዓመተ ምህረት ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ወቅታዊ ሁኔታዎች እንቃኝበታለን። ቆይታችሁ ከኛ ጋር እንዲሆን የጋበዝኩኝ ወደ ፕሮግራማችን ነው የምናመራው። እንግዲህ ስልኩም ደህና ይመስላል። አሸናፊ ይሰማል?
አዎ፣ በደንብ
በደንብ ይሰማል። ዛሬ ጥሩ እንትን አድርጓል። እንግዲህ የሀገራችን ሁኔታ ከአንዱ ወደ አንዱ ነው። እንግዲህ ዛሬ 4 ዓመት ተኩል ጠቅላይ ሚኒስትሩ ወደ አዲስ አበባ ስልጣን በያዙ ጊዜ ውጭ ያሉ በስደት ላይ አለን የሚሉ ጋዜጠኞችንም ሃይማኖት መሪዎችንም ፖለቲከኞችንም አገርግቡና ሰላም እንፍጠር ብለው ነበረ። ከአራት ዓመት በኋላ ግን ጋዜጠኞችም የፖለቲካ መሪዎችም ከሀገር እየወጡ ነው። ከሰሞኑ ተምራት ነገር አለ። ባለፉት ጀዋር መሐመድ ከ3 ሳምንት በፊት ወጥቷል። አቶ በቀለ ገርባ እንደወጡ አልተመለሱም። እንግዲህ እነዚህን ሁሉ ውጭ ናቸው፣ ወጥተው አልተመለሱም። ለእኔ ለስብሰባ እንደወጡ ተመልሰው አልሄዱም። እንደውም ከ3 ሳምንት በፊት አንድ ወር የዛሬ ወር አካባቢ እናታቸው ሞተውም ለቀብር እንኳን ለመሄድ እንዳልቻሉ ነው የተናገረው። እና እነዚህ ነው
ልደቱም ለሕክምና ወጥቶ እንደ በዚህ ደረጃ ቆይቷል።
ልክ ነው። ልደቱ ራሱ እንዴ ረሳን፣ ወዳጃችንን ልደቱን የኢትዮጵያን
እንዲመለስም አይችልም። አሁን ባለው ሁኔታማ
ምን ትመለሳለህ? ምክንያት ከተገኘ ለመውጣት መሞከር ነው እንጂ ለእንደነሱ አይነት ሰዎች ተናግረው እንትን የሚያደርጉ አይደሉም። መኖር የሚችሉበት ሀገር አልሆነም። ለማንኛቸውም እስቲ እነዚህን ተመልከትን አጠር ባለ መልኩ እንዴት አየሃቸው? በሱ ብንጀምር ብዬ ነው እንደው የምልህ።
እንግዲህ ፋሽን ነበር ያን ተደምረሃል የሚባል
መደመር
ተደመረ ሰው ሁሉ ገብቶ አቀባበሉ ሰርግና ምላሽ ሆነ። ሰው ይመጣል አቀባበል ይደረጋል። በቦሌ ኤርፖርት የቪአይፒ እንግዳ መቀበያ ሳሎን ቢዚ ናቸው። ባለስልጣኑ የኦሮሚያው የምንም የቢንሻንጉልም የሁሉም እየሄደ ይቀበላል። ይህን የማዳራሽ ድግስ ይደረጋል። እንደው ወደኋላ ሄደስ ታስታውሰው ነገር ፖለቲካን የሚያቅና በእድሜ በሰል ያለ ሰው እንደው ይሄ ነገር ያዋከቡት ነገር ይል ነበር። ኦፍኮርስ ብዙ ሰው ግን እዛው ስካሩስ ነበር። እንደው ለኢትዮጵያ የሆነ የተለየ ነገር የመጣ መስሎት የነበረ ሰው ብዙ ነበር። እና ብዙ ራሱን ሁሉ በቃ አያውቅም ነበር ምን መጥቶ እንደሆነ እንደመሰለው ሁሉ አሁን ወደኋላ ሄጄ ሳስበው ይገርመኛል ምን አይነት ድረስ እንደነበር። እንግዲህ አሁን ደግሞ በዛው በመጡበት ኤርፖርት ለዛውም እየፈሩ ደግሞ ሲወጣ ይመልሰኛል እየተባለ ግማሽም ታስሮ ማቆ ነጃዋር ስንት ምን ያህል ጊዜ ነው የታሰረው? ከአመት በላይ ማቆ። ከዛ በኋላ ሲወጣ እንደው ድሮ በቀን 3 4 በሶሻል ሚዲያውን ሲያጨናንቅ የነበረ ሰውዬ እንደዚህ ጥቂት ነገር ብቻ ሹክክ ብሎ የሚጽፍ ሰው ሆኖ በኋላ ምንድን ነው ያገኘው ታ ለታምራት ነገር እንደው እንደ ሌባ እንኳን ሲታሰር እዚህ ነው ተብሎ ይወሰዳል። የት እንደገባ እንኳን ጠፍቶ እንደ ማፊያ እንደሚሰራው በእንትን አንገቱ በቀረጥ ጭንቅላት ውስጥ ገብቶ ተወስዶ እንደዛው ጭንቅላት ውስጥ ቀረጥ ተገብቶ ተመልሶ ተወርውሮ አፉን ዘግቶ እንደው ተናግሬ አይበቃኝም የሚል የነበረው ሰውዬ ለመሆኑ በሕይወት አለ ወይ ብሎ እስኪጠየቅ ድረስ ፉክክ ብሎ ተመልሶ ወጥቷል። እነ በቀለ ገርባ እየታሰሩም ቢሆን በፊት ከሀገር አልወጡም። ይመጣሉ፣ ይናገራሉ። ቢታሰሩም ሀገር ውስጥ በፖለቲካ እየታሰርኩም እየተፈታሁም መስራት እችላለሁ የሚል ተስፋ ነበራቸው። ዕለቱ ለሕክምና ሄዶ የሚቀር ሰው አልነበረም። ከሀገሩ መውጣት የሚፈልግ ሰው አይደለም። ሌሎች ድምጻቸውን ያጠፉ ብዙ ናቸው። ገና ብዙ ወጥተው የሚቀሩ አሉ። ለውጡ መጣ ተብሎ ከእስር ቤት የወጡ ግማሹ ሞቷል። ነቢይ መጣልን ሙሴ ያሉት እነ ጀነራል
አሳምነው ገብረ
ሞተዋል። ነቢይ መጣ ሙሴ ነው ያሉት።
ሙሴ ያው
የፈርዖን ቤት ወርደው እንደሆነው ሙሴ ነው ያሉት። የሉም፣ ህይወታቸው አልፏል። ጀነራል ተፈራ ማሞ ከእስር ቤት የወጡት ሲፈለጉ የሚሾሙ ሳይፈለጉ የሚባረሩ በኩርኩም የሚመቱ እንደዛ ልጅ በኩርኩም ነው የምልህ። እንዴት እኮ አይነት እኮ የሚገርም ነገር እኮ ነው። አንተ አንድ የደረሰ ልጅ እንኳን እድሜው 15 ዓመት የሆነ ልጅ በኩርኩም እልሃለሁ ዞር በል ከዚያ አትልም። እንደዚህ የሚዋረዱበት ሆኗል እንግዲህ ይህን ይመስላል። ይህንኑ ነው
መዋረድ ብቻ ሳይሆን አሁን አቶ ዮሐንስ ቦያሌው፣ አቶ ገዱ፣ አቶ ጀነራል ተፈራ እነዚህ ሙሉ ለመውጣት እንኳን ፈልገው አቶ ማን ነው ጀነራል ተፈራ ደግሞ እንደሰማው ለህክምና ለመውጣት የፈለጉት አቶ ዮሐንስ ለምን እንደሆነም ባላቅም ለግል ጉዳይ ወደ ዱባይ ለመሄድ ነበር የፈለጉት። አቶ ገዱ አሁን ግን ትልቁ ሰው አሁን ከነዚህ ሁሉ አንዱ ደግሞ በጣም ትልቁ ሰው አቶ ገዱ ነበሩ። የለውጥ መሪ
ለማ ነበሩ። እሱ ተባሯል።
ግን አቶ ገዱ እስከ መጨረሻ የነበሩ ሲባረሩም ሲሾሙም በመንገድ ላይ የሰሙ ሰው። በጣም የሚገርም እኮ እንዴት አይነት እንትን ውስጥ ነው ያለ ነው። አንዳንድ ጊዜ ፖለቲካውንም አውቀኑ የምንንቀሳቀስ አልነበርንም። የነበረ ሂደታችን በሙሉ በጥላቻ ላይ የተመረኮዘ የፖለቲካ ጥላቻ ውስጥ ተጋግረን ስለነበረ እነዚህን እንኳን ማየትና ማስተዋል አልቻለም። ለምን ብለን የሚገርመው ግን ይሄ ሁሉ ሆኖ ለምን ብለን እንኳን አንጠይቅም። ይሄ ነው የሚገርመኝ። በቃ አሁን ይሄ ሁሉ እንግዲህ ብዙ የምንለው ነገር አለ እየቆየ ግን እንደው ይሄ ሁሉ እየተደረገ እንኳን ለምን አንድ ቦታ ምንድን ነው ችግር ነበረ ወይንስ ደግሞ ያላየሁት ነገር ነበረ ያልሰማነው ነገር የተደበቀ ነገር ብሎ የሚጠይቅ ሰው መጥፋቱ ደግሞ በጣም ከሁሉ ነገር የሚገርመው የኢትዮጵያ ሁኔታ የሚገርም ጉዳይ እየሆነ መጥቷል። እንግዲህ በእያሉበት ሆኗል። እንግዲህ ነገራችን ሁሌ ሰላም ኢትዮጵያ ትፈርስም ኢትዮጵያ ሰላም ትሆናለች ሲባል የተኖረበት አራት ዓመት ተኩል አሁን አምስት ዓመት ሊሞላው ነው። አንድ ሚሊዮን ህዝብ በላይ አልቆበታል። አሁን እንደገና ወታደር ብሔራዊ ወታደር አገልግሎት እንጀምራለን የሚል ረቂቅ መጥቷል። ይህ እንግዲህ ደርግ ከወደቀ በኋላ ማያስፈልግም ተብሎ የጠፋበት በደርግ ጊዜ ስምተን ብሔራዊ ውትድርና እንሄዳለን አንሄድም በሚል ልጆቻቸውን ቁም ሳጥን ውስጥ የሚከቱ እና የሞቱ ልጆቻቸው ሞቱባቸው ነበሩ።
ያለፍኩበት አይደል እንደ ያውቀዋል
ዘርሻለሁ። አንድ ወዳጄ እዚህ የመጣል የዛን ጊዜ እንትን አድርጎ ነበር። አሁን እዚህ አትላንታ ይኖር ነበር፣ አሁንም አለ ይመስለኛል። እሱ አሁን ሲመጡበት ተደናግጠው ጥርሱን በጉጣት ግነቀሉ እና ታሟል። በጣም እኮ በጣም አንዳንዴ የምሰማቸው
በጣም አስፈሪ ነበር።
አዎ በጣም ያን ያ ችግር ተመልሶ ወደ ኢትዮጵያ አሁን እንደገና ብሔራዊ ውትድርና ተመጥቷል። እና እኔ አገራት እና መሪዎች ብዙ ጊዜ ትልቅ መሆን ይፈልጋሉ። እንደ አሜሪካ ትልቅና ሀብታም ጉልበታም ባይሆን ግን አቅሙ ሁሉ ነገር ያላቸው ነገር እንደ ጃፓን እንደ እነዚህ የኤዥያ ታይገር የኤዥያን ታይገርስ የሚባሉት እንደነሱ መበልጸግና ቶሎ ሀብታም ሆነ ሀገራቸው እንትን ማድረግ እንደነ ሲንጋፖር አይነቱ ነገሮች መሆን የሚፈልጉበት ብዙ መሪዎችን አውቃለሁ። ግን ኢትዮጵያ ውስጥ ግን ህገ መንግስት እኮ የህገ መንግስት የሌላት ሀገር ምርጫ አካሄዳ ማታቅ ሀገር ከተቆረቆረች ባለፈው 32 ዓመት ከጦርነት ያልተለየች አገርን ለመምሰልና የእሷን አምሳያ ኮፒ አድርጎ ለመውጣት የሚሞክር መንግስት የአሁኑ ብቻ ነው። እና እንደ እሱን ምንትን አድርገ እና ይሄ ራሱ ህጉ አሁን ረቂቅ ህጉ ላይ በፈቃደኝነት ይልና ግን ያንን ካላሞላ ግን ትምህርት ቤትም አትሄድም ስራም አታገኝም ብሎ ደግሞ ጠቅላይ ሚኒስትሩ ቁጭ ብሎ ሲነገር እና ለምንድን ነው አዋጅ የሚያስፈልገው? ገባ? ለምን አዋጅ አስፈለገ? በፈቃደኝነት የሚባለው ነገር ለምን እዛ ውስጥ ገባ? ዝም ብሎ ወታደር ትሆናለህ አትሆንም ብሎ በሱም እሺ።
አሁን የመጀመሪያው አስፈሪ ነገር ሰውየው ለመዋጋት ቆርጦ ተነሳል። በቃ ጦርነትን ስራው ሊያደርግ ቆርጦ ተነሳል። አስደንጋጩ ነገር ይሄ ነው። ከዛ እንግዲህ ያው ግዳጅ አይደለም ብላል፣ ግን ግዳጅ ነው። አሁን ምን እንደሚሆን ታውቃለህ? ማንም ሰው በፈቃደኝነቱ አይገባም። አሁን ኮሌጅ መግባት፣ ዩኒቨርሲቲ መግባት፣ ሃይስኩል መግባት አልከለከለም። ስራ አታገኙም ነው የሚለው። ሰው ምንድን ነው የሚያደርገው? ይማርና ስራውን ይተዋል፣ በግሉ ወደ መስራት ይሄዳል። ስለዚህ ምን ይሆናል? መማርም ይከለከላል። ሰው ወደ ፕራይቬት ይሄዳል፣ በተለይ አቅም ያለው አብዛኛው። ከዛ በኋላ ጭራሽ ሁሉንም ይተዉትና ልክ እንደ ኤርትራው ግዴታ ይሆናል። ምንም በቃ ሂደቱ ይሄ ነው የሚሆነው። ይሄ ነው እንግዲህ አስፈላጊ
ግዴታ ብቻ ሳይሆን የሰሞኑ አሁን የኤርትራ እንድልጨምርልህና ሰሞኑ ሁለት ሰዎች ታስረዋሉ፣ ሁለት አባቶች
ልጆቻቸው ሪፖርት አላደረጉም ተብሎ።
አዎ፣ አንደኛው እንደውም በጣም ወዳጅ ነው አሉ ለፕሬዚዳንት ኢሳያስ
የሚቀርቡ ሰው ነው የሚባለው።
እነሱም እንኳን አልተረፉም። እና ኢሳያስም ለጦርነት እየተዘጋጀ ነው፣ ጠቅላይ ሚኒስትር አብይም ለጦርነት እየተዘጋጁ ነው። እና በመሀል ላይ የኤርትራም ወጣቶች የኢትዮጵያም ወጣቶች ፍዳቸው ገና ተጀመረ ብንል ይቀላል እንጂ።
ስለዚህ ምን ይሆናል? አንደኛ አገር ጥለህ ለመውጣት በቂ ምክንያት ነው። ውትድርና ካላገለገልክ ስራ አትቀጠርም የምትባል ከሆነ አገርህን ለቀ ለመሄድ አስገዳጅ ሁኔታ አለ ማለት ነው። ሰው ይወጣል፣ ባገኘው መንገድ ከሀገር ይወጣል። በደርግ ጊዜ አንደኛ ውጭ ሀገር አሳይለም መጠየቂያ መንገድ ሁሉ ነበረ። እነሱ ነገሮች ሁሉ ይኖራሉ። ወጣቱ ፍራስትሬት ያደርጋል እና በቃ የውድቀት የቁልቁለት ጉዞው ኦፍኮርስ የቁልቁለት ጉዞ ላይ ነን፣ ግን የመጨረሻው የፍሪ ፎሉ ጫፍ ላይ መሆናችንን የሚያሳይ በጣም ተስፋ የሚያስቆርጥ ነገር ነው። እንደው እኛ እድሜውን አልፈነዋል፣ ግን መጪው ትውልድ እድለቢሶች እንባል ነበር እኛ
ያን ያው ብናምና
ያኔ ልክ እኛ ስምንተኛ ምናምን ክፍል ስንደርስ ነበር የታወጀው እና ይህ እንደው ምን አይነት ልጆች ምን አይነት ጊዜ ደረሳችሁ ናል ተብሎ እንደው ተሳቀን መውጫ መግቢያትን አዲስ አበባ ላይ ታውቃለህ፣ ጫት በጣም የተስፋፋው ያን ጊዜ ምን ተጀመረ መሰለህ? መጀመሪያ ከቤት ነው የምትጠራው፣ ሌሊትም ምናምንም። በኋላ ሰው ጓሮም ስርቻም ውስጥ የሆነ ቦታ ምናምን ውስጥ መደበቅ ጀመረ እና ሰው ሁሉ ቀኑ ሙሉ ተኝቶ ስለማይወድ ጫት ይቅማል። የሆነ ስርቻ ስር ትደበቅና ጫት ትቅማለህ። ሴቶች አይወስዱም እና እህቶች ሄደው ጫት ገዝተው ይመጣሉ። ወላጆች እንኳን ጫት ምንም ብላ ብቻ ወጥታ ትወሰድ እና ለሆነ ነገር ወጣ ካልክ በር ላይ ነው የሚጠብቁት እና እንዳታመልጥ ከታች ቀበቶ ጋር ነው የሚይዙ ልስን እንትን ብለህ እንዳታመልጥ ቀብ ነው በቃ በር ላይ ስትወጣ የምትደረገው። እንዴት ዘግናኝ ነገር እንዳለፈና እሱ ሁሉ ነው ተመልሶ የታየኝ። ይህ ነው እንግዲህ የፍሪ ፎሉ ጫፍ ላይ ነን
እንግዲህ። ያችን የመሰለች ሀገር፣ ያችን የመሰለች ትልቅ ሀገር በእድገቷ የነበራት ትልቅ ተስፋ
የነበራት ዓለም ላይ ስትጠራ የነበረች ሀገር በዚህ ፍሪ ፎል ጫፍ ላይ ሆና
እንደዚህ ስታደርግ አሁን ወድቅ መሆን መልሽ የምጠይቀው ጠየቅ ለምን ብሎ የሚጠይቅ ሰው መጥፋቱ ነው የሚገርመው። አሁንም እንኳን ለምን ብሎ የሚጠይቅ ሰው አለመኖሩ ነው የሚገርመው። እንግዲህ የሰሞኑ እንግዲህ በተለያዩ ባለፈው ሳምንት ወደ 800,000 ሰራዊት አልቋል ብዬ ጠቆም ሳረግ እዚህ ቴክስት አንድ ሶስት ቴክስቶች ከዛ ደግሞ በስልክ ደውሎ መልእክትም የተውሉኝ ሰዎች ነበሩ። ግን ከሰሞኑ ሌላ ሪፖርት የወጣለ ማን ነው ማርሻል ብርሃኑ ጁላ የዚህ የደቡብ አፍሪካው የኬንያው ስብሰባ ላይ ስብሰባ መሀል 360,000 የእሱ ሰራዊት የሆኑ እንደ ሞቱበት ተናግሯል። ስብሰባው መሀል ነው ይሄ ማወራ። 360,000 130,000 የሆነው በኢትዮጵያ መከላከያ ስር ያለ የመከላከያ ዩኒፎርም የለበሰ፣ የቀሩት ግን በተለያየ መልኩ በፋኖም በሚሊሻም በልዩ ኃይልም ሄደው የተሳተፉ 300,000 በላይ ሰዎች እንትን ብሏል። በኋላ ቆየት ብለን ደግሞ አባሶ ወሳንጆም የተናገረው ደግሞ በጣም እንትኖች አሉ እና ይህን ጅህ ለመረጃ ያህል ነው የወሳንጆ የተናገረውም አለ እሱን እንትን እናደርጓለን። በሰሞኑ ትልቁ እንግዲህ አሁን ንግግር ላይ ያለው የኤርትራ ኃይሎች አሁንም በትግራይ ክልል መኖራቸው እንዳሉ መነገሩ፣ የጌታቸው ረዳ ለቢቢሲ ያደረገው ቃለ ምልልስ አለ። የውጭ ጉዳይ ሚኒስትር ብሊንከን ከጠቅላይ ሚኒስትር አብይ ጋር በስልክ ተወያይተዋል። የኤርትራን መውጣት ልዩ ኃይሉ መውጣት እና ሰላም ሂደቱ በትክክለኛ መልኩ እንዲሄድ እንትን እንዲያደርጉ እርዳታው በአስቸኳይ ተደራሽነት እንዲኖረው የሚል ጥያቄም አቅርበዋል። ብሊንከን የውጭ ጉዳይ ኃይሎች ትጥቅ ማስፈታቱን ጨምሮ የተኩስ አቁሙን ስምምነቱ በአስቸኳይ ስራ ላይ እንዲውል ማድረግ ጉዳያቸው አጽንቶ ሰጥቷል። አሜሪካ የአፍሪካ ህብረትን አንድ ነው ከዚህ በፊት የተነገረውና የመደገፍና ቁርጠኝነቷን እንደሚቀጥልም ብሊንከን አስታውቋል። ነው እንግዲህ ከበዚህን ጀምሮ የትግራይን ሁኔታ በተመለከተ ስምምነቱ ከተፈረመ ዛሬ ሶስተኛ ሳምንቱ ነው። በፕሪቶሪያው ስምምነት መሰረት አንድ ሳምንት ነው ያለ፣ የሚቀጥለው አርብ ትጥቅ ተፈቶ ማለቅ ይጀምራል ይላል። ግን እስካሁን ድረስ አንድም ትጥቅ መፍታት አልተጀመረም፣ የኤርትራ ሰራዊትም አልወጣም። አንዱ ጥያቄ ነው። የጌታቸው ረዳም ቃለ ምልልስ አለና እሱ ራሱ ደግሞ ሌላ ነገሮችን የሚጠቁሙ ናቸው። እስቲ እንግዲህ አንተ ቀጥልበት፣ እኔ እዚህ ከደረስኩ።
እሺ እንግዲህ የኤርትራ ኃይሎች ትግራይ ውስጥ የመኖር ጉዳይ እንግዲህ በርደኑ ማን ላይ ነው የሚወድቀው? ጠርቶ ያስገባው ላይ ነው። ማስወጣቱ ተስማምቷል። ትጥቅ ማስፈታቱ በተለይ የመጀመሪያው ስቴፕ ከባድ መሳሪያ ይፈታሉ
የሚለው
የትግራይ ኃይሎች የሚለው ኮንክረንትሊ የኤርትራ ኃይል ከውጭ ኃይል የውጭ ነው የተባለ ሁሉም ይጠራዋል ኤርትራ የሚለው የውጭ ኃይሎች እና ከሀገር ውስጥ የመከላከያ ሰራዊት ያልሆኑ ከትግራይ ውስጥ መውጣት ነው የሚለው። አንዱንም ማድረግ አልቻለም። በርደኑ ማን ላይ ነው የሚወድቀው? እነሱን ማስወጣት ተኩሱ ስላቆመ ወይም ምንም ሌላ እንዲገባ ያደረገበት ስምምነት ስለሌለ የቲኤልኤፍ ጉዳይ አይደለም ወይም የትግራይ መንግስት ጉዳይ አይደለም። ይሄ በስምምነት ጋብዞ ያስገባው የኢትዮጵያ መንግስት ጉዳይ ነው። በርደኑ የኢትዮጵያ መንግስት ላይ ነው የሚወድቀው እነዚህ ማስወጣት። ግን የሚገርመው አይችልም። ይሄ በተደጋጋሚ ስንል የነበረው ነገር ነው። ጦርነቱን ራሱን የሚመራው አብይና የአብይ ጀነራሎች ሳይሆኑ እቅዱም ትዕዛዝ አሰጣጡ ስምሪቱም ምኑም የኤርትራ ስለሆነ ምናልባት የኢትዮጵያ መከላከያ ውጣ ከትግራይ ውጣ ብለው ሊያባረሩ ይችሉ እንደሆነ እንጂ የኢትዮጵያ ኃይል የኤርትራን ሊያስወጣበት የሚችልበት አቅም እንደሌለው በደንብ ተረድተናል። ይሄ ማለት ግን ከተጠያቂነት ይድናል ማለት አይደለም። ስምምነቱን ባለመፈጸም የሰላም ስምምነቱ እንቅፋት በመሆን ተወቃሽም ተጠያቂም የተፈለገው ተኩስ አቁምና የሀገሪቱ ዘላቂ ሰላም ባለመምጣቱ በታሪክም በፖለቲካም በዓለም አቀፍ ግንኙነትም ውስጥ ተጠያቂ ከመሆን ግን አይድንም። እና አሁንም አስጊ ነገር ነው። በጣም ብዙ ሰዎች አውቀውታል። በጣም ኮምፕሌክስ ነገር መሆኑን ያን ጊዜ ስምምነቱ ሞዳሊቲው ናይሮቢ ላይ ሲፈረም እንደነበረው ሲምፕል አይደለም። ኦርሶ ብዙ ሰዎች ሲምፕል እንዳልሆነ አውቀዋል። ውስብስብ ነው በጣም። በተለይ የኤርትራ ኃይል ጉዳይ በጣም አሳሳቢ ነው፣ ውስብስብ ነው። እንግዲህ ጌታቸውም ካነሳቸው ነገሮች ውስጥ አንዱ ምናልባት ብሎ ወራት ብቻ ሳይሆን አመታትም ሊወስድ የሚችል ምክንያቱም ገና በሌሎች ዓለም አቀፍ ጫናዎች ጭምር ካልሆነ በስተቀር አብይ እንዳስገባው ማስወጣት በሚችልበት ግንኙነት አይደለም የገባው። እና ትልቁ የሰላም ስጋት ነው። ምናልባት ጦርነቱን መልሶ እንዲያገረሽ የማድረግ ፍላጎት ስላለው የተኩስ አቁሙ ስላልተመቸው ምክንያቱም ቲፒኤልኤፍ ትጥቋን እንዲፈታ ቢፈልግም የኤርትራ ኃይል ግን እዛ ገብቶ አመራሮቹን በሙሉ መደምሰስ ማጥፋና ለትግራይ ለምን እንደ ስጋት እንደሚመለከት አላውቅም። ትግራይ በቃ ዝም ብላ ደካማ መንደር የሆነች ቁስስ ያለች ሆና ህዝቡ ማንገቱን የደፋው ነው ማየት ስለሚፈልግ ገና አልረካም። በትግራይ ኃይል ትጥቅ መፍታት ሊያቆም አይፈልግም። ስለዚህ ጦርነቱ እንዲቀጥል ይፈልጋል። ማስወጣት አይቻልም። ስለዚህ የተኩስ አቁሙ ፌይል ሊያደርግና ወደ ግጭት ሊገባ የሚችልበት እድል አለ። አሁንም ይሄ ከሆነ የመጀመሪያው ተጎጂ የትግራይ ህዝብ፣ ከዛ በኋላ መላ ኢትዮጵያ። በጦርነቱ የትግራይ ህዝብ ኦፍኮርስ ጉዳቱ በጣም የከፋ ነው። በቀጥታ ገፈት ቀማሽ ነው የሆነው። አፍ ውስጥ የሚጎርሳት ምግብ ነው ያጣው እንጂ በአጠቃላይ መላው የኢትዮጵያ ህዝብ ነው የረሃቡም፣ ድህነቱም፣ የኑሮ ውድነቱም፣ የስራ አጥነቱንም ገፈት የቀመሰው እና እነዛን ያለፍንባቸውን ገፈቶች በያደረ እየከፋ በሚመጣ ሁኔታ ሁሉም ኢትዮጵያዊ ይጎነጫታል። ያ ፖሲቢሊቲ አለ። አሁን ያለው ሁኔታ እንደሚያሳየው እንግዲህ እንዴት ነው የሚወጣው የሚለው ነገር እንዳልኩ የኢትዮጵያ መንግስት አቅም የለውም። ዓለም አቀፍ ፕሬዠሩ ነው ሊያስወጣው የሚችለው። ዓለም አቀፍ ፕሬዠሩ ኤርትራ ላይ ማዕቀብ የተደረገበት አብይ ነው እንደውም ከማዕቀብ ያስወጣው እንጂ ማዕቀብ ውስጥ ነው የኖረው። የኤርትራ መንግስት እንደ የማፊያ ባህሪ ያለው ይመስለኛል።
ታስታውስ እንደሆነ ጠቅላይ ሚኒስትሩ ለዩኤን ጸሐፊ ደብዳቤ ሲያቀርቡ የኤርትራን ጉዳይ በተመለከተ አረ ይሄ ነገር ችግር ያመጣል፣ ለኢትዮጵያም ለአካባቢውን ችግር ያመጣል፣ ጠቅላይ ሚኒስትሩ ቸኮሉ ብለን ተናግረ ፕሮግራም ሰርተን ነበር የምታስታውስ ከሆነና ሰው እናንተ አንድ በጣም ይቀር ወዳጅ ያለው እንትን የሚያደርገኝና ደው አንተ እንደ ኤርትራውንች ነው አትወድም ማለት ነው። ኤርትራውንች እናለም ችግሬ ነው ችግሬ ኢትዮጵያ ጉድች ጉዳን የሚያደርገኝና እንደዚህ ባስቸኳይ እንትን አድርጎ ደብዳቤ እኮ አዲስ አበባ መጥቶ ጻፈው ደብዳቤ የሰጠው ጠቅላይ ሚኒስትሩና በጣም ይገርም ነበርና አሁን ይሁንና እንግዲህ ዳውስ ገብተን ሁላችንም ተጨማለቅንበት ቀጥል እንጂ እንዶ ለማስተዋስ ነው።
አዎ አሁን የሚያስፈራ ገጽታው ልነግርህ ነው። ስለዚህ እንግዲህ ዓለም አቀፍ ፕሬሸር ነው ሌላ መፍትሄ ያለው ግን የኤርትራ መንግስት በማዕቀብ ውስጥ ነው የኖረው። አሁንም ማዕቀብ ውስጥ ነው። ምን አይነት ማዕቀብ ብትጥል ከዚህ ከፋት ተላካሽነቱ ሊመለስ እንደሚችል አይገባኝም። በዚህ ላይ ማዕቀብን ብትጥልበት ኤርትራ ፕሮፐር መንግስት አይደለም ያለው። ገዝቶ የዓለም የንግድ ትስስር ውስጥ ገዝቶ ሸጦ የፎሬን ከረንሲ ትሬድ ባላንስ ይሄ ነው እያለ ኢኮኖሚውን የሚመራ አይደለም። የማፊያ ስራም ጭምር ነው የሚሰራው። አንድ አሁን መከራ እየገጠመው ነው። ከውጪ ከዜጎቹ 200 የሚሰበስበው አለ። ሌላ በላ አፍሪካ ውስጥ ብዙ ሀገሮች ውስጥ አሁንማ የኢትዮጵያንም ጭምር የጥቁር ገበያውን ሁሉ ተቆጣጥረውታል። የማፊያ ስራ ሁሉ ይሰራሉ። በዛ በሚገኝ የቀረው ሰው እዛ ዳክሮ አፈርጭሮ ይበላል። ግን ኢሳያስና በዙሪያ ያሉት ለሚያስፈልጋቸው ነገር የሚያደርጉትን ፎሬን ከረንሲ በዚህ እያገኘ ነው የሚኖረው። ይሄ በቂው ነው። ስለዚህ እሱ ላይ በሚደረግ ማዕቀብ ከድርጊቱ እንዲመለስ ማድረግ ያስቸግራል። መሳሪያ እስከ አፍንጫው ድረስ ወስዷል። የኢትዮጵያን መሳሪያውን ብቻ ሳይሆን የኢትዮጵያ ሰራዊት ከነ አዛዦቹ እዛ ጭምር ነው ያሉት። እነሱም ታጋቾች ናቸው። ስለዚህ በምንም ፕሬዠር ያቆማል ተብሎ አይጠበቅም። የኢትዮጵያ መንግስት ላይ የምታደርገው ፕሬሸር ምንም ኤርትራን የማስወጣት አቅም ስለሌለው ከአጓ ብታስወጣው ምንም ብታደርገው ጉሮሮንም ብታንቀው አብይ አቅም የለውም። ስለዚህ እንዴት አይነት አጣብቂኝ አደገኛ ነገር ውስጥ እንደተገባ ስታየው ያስፈራሃል። እና ዓለም አቀፉ ማህበረሰብ ይሄ ችግሩ የተለየ ባህሪ ያለው ስለሆነ ፕሬሸር የሚደረግባቸው መንገዶች የተለየ መሆን አለባቸው። ይህንን ነው ኮንሲደር ማድረግ ያለበት። ራሱ የተባበሩት መንግስታት ድርጅትም ከዚህ ከታሪካዊ አመጣጡን ጀምሮ እንደዚህ አይነት ሀገሮችን መቅጣት የሚያስችል አቅም የለውም። ሴኪሪቲ ካውንስሉን አይተዋል። ምንም ማድረግ የማይችል ነው። ስለዚህ አሁን ከገባችበት ውስጥ አሁን ኢትዮጵያ ከገባችበት እና ከዚህ ወደ ጦርነት ውስጥ ልትገባ ከምትችልበት ሁኔታ የሚያወጣት አማራጭ እስካሁን ከተደረጉት ሁሉ የተለየ መሆን አለበት። ዓለም አቀፉ ማህበረሰብ ሌላ አማራጭ ነው መፈለግ ያለበት። ምን ሊሆን እንደሚችል ሌላ አስፈላጊ ከመሆኑ ውጪ ይሄ ነው ልልህ አልችልም። እኔ እነዚህ ነገሮች ነው ያሉት። ኦፍኮርስ በአሜሪካ በኩል ምናልባት በምዕራባውያን በአጠቃላይ ሰሞኑን በአንቶኒ ብሊንከን የተገለጸው አቋም ሊኖር እንደሚችል ነው የተረዳው። ጠበቅ ያለ ነው። በተለይ ተስማምተሃል ኮንክረንትሊ ትጥቅ መፍታቱንና የውጭ ኃይሎችን ማስወጣት ብለህ ይህንን ተግባራዊ ያደርግ የሚል ጠበቅ ያለ ነገር ነው የነገሩት። በዲፕሎማሲ ቋንቋ እንኳን ጽፈውት የስቴት ዲፓርትመንቱ ያወጣው የዲፕሎማሲ ቋንቋ ታውቃለህ፣ ለስለስ ያለ እዛ ለስላሳነት ውስጥ ግን ጥንካሬውን ታያለህ። በዚህ ላይ አብይ ስልክ ደውዬ ማገኘኋቸው አላለም።
ደውሎ አገኙ ነው የሚቀል ነው ደውሎ አገኙኝ ቢቀለው እንጂ ነው
እያገኘው። ምንም ዝምታው በራሱ የሚነግርህ ነገር አለ። ጠበቅ ያለ ነገር ነው። ግን ይሄ ጥሩ ሆኖ ሳለ ቅድም ባልኩ ምክንያት ሊያመጡት የሚችሉት ነገር ጠባብ ሆኖ ስለሚታየኝ እስከ ዛሬ ከተሄዱበት የተለየ መንገድ ነው መሞከር ያለበት። ምን ሊሆን እንደሚችል እንግዲህ እኔም አልገባኝም። በሌላ በኩል የኦባሳንጆ እንደው አንድ ሰፊ ጽሁፍ ጽፏል። ዩኤስኤ ቱዴይ ነው ምናምን የሚል ነገር ላይ
ሌላ ነው ዩኤስኤ ደሎ በስሙ ጠፋ። እሺ አቃጠል ጀው
አው ብቻ የሆነ ቦታ ላይ አይቼዋለሁ። እና እንግዲህ ጥሩ ነገሮች አሉት። አሁን ቅድም አንተ የጠቃቀስካቸው የሞተውን ሰው ቁጥር አንስተው
ሄሎ ትንሽ ችግር ችግራችን መጣ መሰለኝ። አድማጮች የምታደምጡ ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል። ስልካችን ትንሽ ተበላሸ መሰለኝ፣ እንደውላለን። ሄሎ ሰማ መሰለኝ። አድማጮች የምታደምጡ ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። የስልክ ችግር እንበጥቶ ነበረ። ጮማ ወሬ ላይ ጀምረ ተቋረጠ ስልኩ። ምን እንደሆነ ባላቀው ቀጥለው።
አዎ እንግዲህ
ተቋረጠ በጀመረ።
አዎ ሎስ አንጀለስ ሲቼ ነው። አዎ አንተም ቀድማ አንስተዋል።
አዎ
በጽሁፋቸው ላይ 600 ሺህ ሰው ሞታል የሚለውን ኦፍ ኮርስ ሌሎችም በዚሁ ሰሞን የወጡ ዝርዝር መረጃዎችም አሉ። አሁን ትኩረቴ እሳቸው ላይ ስለሆነ 600 ሺህን ጠቅሰው ግን ሰፋ አድርገውት የሌሎችንም አማራም አፋር ክልልም ድረስ ሄደው የትግራይውን ብቻ ነው ያኛው እስከ 1 ሚሊዮን ሊደርስ እንደሚችል ተናግረዋል። ከዛ በኋላ መላው የኢትዮጵያ ህዝብ አፌክት እንዳደረገ ከኢትዮጵያም አልፎ ኢንዳይሬክትሊ የቀጠናውን ሀገራት በሙሉ የረበሸ እና ጉዳት ያደረሰ መሆኑን አስተዋል። ለመልሶ ግንባታ $25 ቢሊዮን ያስፈልጋታል ኢትዮጵያ ነው ያሉት። እንግዲህ የህዳሴ ግድብ ስንት ቢሊዮን ነው የሚፈጀው?
አራት ቢሊዮን
እሺ። አሁን ኢንፍሌት አድርጎ ምናምንም አምስት ምናምንም በለው። አሁን የሚያስፈልገን አምስት የህዳሴ ግድብ የሚያስፈልግ ይህ ሊያስገነባ የሚችል ገንዘብ ነው። ማንስ ሰጥቶን ነው ወይም የምናስገነባው ነው? ስናክል ልኖር ነው ማለት ነው። ሀገሪቱ ስታክል ልትኖር ነው። ኢንፍራስትራክቸሮች ወድመዋል። የማህበራዊ አገልግሎት መስጫዎች ወድመዋል። ትምህርት ቤቶች ወድመዋል። መንገድ ፈራርሷል። ኤሌክትሪክ፣ ይሄ ሁሉ ነገር ነው የደረሰው። ይህን ሁሉ አንስተዋል። በጣም የሚያሳዝን ነገር ነው። እንግዲህ ሌላ ያነሱት እንደ እኔም ያልገባኝ ነገር ስለ ጦርነቱን አስመልክተው እንደው ባጭሩ ቅጭት ታደረጓትና የአብይ ወደ ስልጣን መምጣት በህወሓት በኩል ያላስደሰተ እንደነበረ እና በኋላ ሰሜን ትግራይ ነው ሰሜን እዚህ ላይ ጥቃት ሰነዘረ። ከዛ በኋላ አብይ ይህንን ለመቅጣት የህግ ማስከበር ያለውን ኦፕሬሽን መረ ብለው ለሞቱ 600 ሰዎች የዚህ የትግራይ የሰሜን ህዝብን መምጣት ምክንያት ነው የሚል በጣም ሲምፕል ነገር አስቀምጠዋል። ነገሩ አንድ እንደዚህ ሲምፕል አይደለም፣
ጨራሽ አይደለም።
ሁለት አደራዳሪ ከሆነ ሰው እንደዚህ አይነት ነገር አትጠብቅም። ከሌ ነው ጥፋተኛ ከሌ ነው ያጠፋው ብለው ከጀመሩ ምንጊዜም ባያዝ ናቸው እና ሸምጋይ የሸምጋይነት ሚናቸው ጥርጣሬ ላይ ሲወድቅ የነበረውን ጥርጣሬ ላይ ሊወድቅ የሚችል ምናልባት ሌሎች የውጭ ኃይሎችም ታዛቢዎችም ነውሩ ኬንያታም ሌሎችም የአሜሪካ ምዛዛ ቁጭ ብሎ ዳርና ዳር እየተመለከታቸው ስለሆነ እንጂ አደገኛ ነገር ሊፈጥሩ ይችሉ ነበር። ገላጋይ ሳይሆን ድንጋይ ሊሆኑ ይችሉ እንደነበረ ሁሉ ነው የገመትኩት። ትንሽ አስደንግጦኛል።
የእብድ ገላጋይ ድንጋይ
እንደዚህ ቀላል አልነበረም። እንግዲህ የትግራይ ላይ ባጠቃላይና ህወሓት ላይ ጦርነት ማወጅ ቅስቀሳ ማድረግ የትግራይ ባጠቃላይ ማሸማቀቅ የተጀመረው ለካብይ ወደ ስልጣን እንደመጣ ነው።
ያው
እዛው 2010 ላይ እኮ ነው የቀንጅቦች እየተባለ ማሸማቀቅ የተጀመረው እና መቼ ነው ምን ዘምተው ነበር
መቼ ነው
የሚታወጀው በምን ይተንኮስ የሚል ነገር አለ እኮ። ይሄ በኋላ ጦርነቱን አብረውት እንዲካሄድ ሲገፉ ሲያጨበጭቡ የነበሩት ሲመሩ የነበሩት ኃይሎች በየትኛው መንገድ ሰበብ ተደርጎ ይለኮስ ነበር
የሚፈልግ የሚባል ነበርና
ትግራይ እኮ ሰጅ ላይ ወደቀችው የመጨረሻውን የአፋሩን መስመር እኮ መዝጋቱ ነው እንጂ ከዛ ውጪ እኮ በሰሜን በኩል በጎንደር በደቡብ በትግራይ በኩል በኦመራ በኩል በጎንደር በኩልም የሚሄደው በደሴ በኩልም የሚሄደው በሙሉ ተዘግቶ ነበር። ምንም ወደዛ መውጫ መንገድ አልነበረም። ይሄ የተዘጋው አብይ ወደ ስልጣን እንደመጣ ነው። አትበሏትም ከኛ የሚሄዳን ቀፍ አትበሏትም አፈር ትበሉ እንደሆን እናያቸዋለን ሲባል ነበር። ለአውድ አመት ነጋዴ ነው በግ የሚወስደው። ነጋዴ የወሰደውን በግ እኮ ወልዲያ ላይ ዘርፈዋል። እና ሴጁ ሁሉ ተጀምሮ ነበረ እና ጦርነቱን ጀምረውት ነበር። ኦልሬዲ
እንግዲህ
ምንድን ነው ተጀምሮ ነበር በቃ ኦልሬዲ። እና ምንድን ነው መተኮስ ነበር የቀረው። ሊተኩሱ ሲያቀባብሉ ቀድሞ መተኮስ ከዚህ ያለፈ አልነበረም። እና የጦርነቱ ሙሉ ዝግጅት እና ዝም ብሎ ይሄ ካውንት ዳውን ላይ ነበር። ዜሮ አወር ላይ ደርሱ ሊተኩሱ ነበር። ዜሮ አወር ላይ ልትደርስ ፍራክሽን ኦፍ ሰከንድ ሲቀሩ ቀደሙና ተኮሱ። ይሄ ጦርነት ጀማሪ አያደርጋቸውም። እዚህ የነበረውን ጀርባ የነበረውን የጦርነት ቅስቀሳ ግፊት በአጠቃላይ ህወሓት ላይ ሳይሆን የትግራይ ህዝብ ላይ ሲነዛ የነበረውን ጥላቻ እሱን ሁሉ ነበረ ማየት የነበረባቸው። እና እንደዚህ ሰፋ አድርገ ካላየው የማይገባ ነው። አንደኛ ትልቅ ሰው ናቸው እና ይህንን ያጡታል ብዬ አልገምትም። የማያውቁት ከሆነ በጣም
ችግር ያለው የትግራይ ክልላዊ መንግስት ከመጀመሪያውም ኦባሳንጆ ላይ እምነት እንደሌለው ተናግሯል፣ በተደጋጋሚ ተናግሯል። እና ብዙ ጊዜ ሲናገር የነበረበት ነበርና ያለ ምክንያት አይደለም። አሁን ጉልጭ ብሎ ነገሮቹ ወጥተዋል። እንደ አደራዳሪ ድርድሩ አልቆ ሰላም ተፈጥሮ ሁሉ ነገር ቢስተሳክሎ እንደዚህ ነበረ ብለው ቢናገሩ ጥሩ ነው። አሁን ድርድሮች ባሉ አላለቁም። ገና ድርድሩ
ገና መቼ ተጀመረ አልቶም ብለውታል።
ጌታቸው
የመጀመሪያው ስቴፕ ነው ያሉት።
ጌታቸው ረዳ ሄደውም አሁን በቀደም መቀሌም በሄዱበት ጊዜ ለመጀመሪያ ጊዜ በተደጋጋሚ የሚናገሩት የኤርትራ ሰራዊት እንዳለ ይናገራሉ። ግን ችግሩ ምንድን ነው? ልክ ሲናገሩ የአብይ አጋፋሪዎች ይወጡና አፋፋቸውን ሲሏቸው ሰውዬው ይመልሳሉ። አሁንም የኤርትራ ሰራዊት መውጣት አለበት ነው ያሉት። ግን ያን ተከትሎ
ጠበቃ አድርገው የተናገሩት እሱ ጥሩ ነገር ነው። እሱ
ዋናው ትልቁ ነገር
የማንም ሀገር ላንድ ላይ የፎሬን ፎርስስ ዞሮ ማንም አይፈልግም ብለው መውጣት ያለበት መሆኑን በደንብ ጠበቃ አድርገው ነው የተናገሩት። በትግራይ በኩል አንድ ቅር ያለኝ ነገር አለ። ይሄ የጉዳዩ የህወሓት ወይም አሁን የትግራይ መንግስት ስልጣን ላይ ያለው መንግስት ብቻ አይደለም። በአጠቃላይ አሁን ያለውን መንግስት የመረጠውም ያልመረጠውም የተቃዋሚውም የምኑም ጉዳይ ሆናል። የትግራይ ጉዳይ ስለሆነ እንደ አይሮ ነው ባሳንጆ እምቢ ይላሉ ብዬ አልገምትም። የዚህ የድርድሩን የተቃወሙ ሁሉ የፖለቲካ ፓርቲዎች አሉ። አንድ ሁለት የፖለቲካ ፓርቲዎች ተቃውሞታል።
ሶስቱም ተቃውሞታል። ሶስት ዋና ሶስት ይባሉ።
የእነሱም ተወካዮች የሃይማኖት አባቶችን ብቻ ከሚያደርጉ የእነሱም ተወካዮች
አናግረው
ቢያነጋግሯቸው ምን ያህል ይሄ የተያዘው አቋም እሳቸው እንደሚሉት የህወሓት
ብቻ
የሚሉት ነገር አለ። ይሄ ምን ያህል እንዳልሆነ ሊያሳይ ስለሚችል ቢደረግ ጥሩ ነበር። የትግራይ ክልላዊ መንግስት እንግዲህ ለምን እንዳላደረገ አልገባኝም። ቢደረግ ግን ለቀጣይ የድርድሩ ሂደቶች ኢነርሻ ይሰጠው ነበር። ምክንያቱም ጉዳዩ ኢሹ የትግራይ ህዝብ ጉዳይ መሆኑ ትኩረት እንዲሰጠው
ይረዳል
ያደርግ ነበር። አለማድረጋቸው እንዲህ አልገባኝም።
ግን ችግሩ እኔ እንደሚመስለኝ የትግራይ መንግስት ብቻ አይመስለኝም አሁን ያለው እሳቸው ማን ማናገር ይፈልጋሉ ነው ጥያቄው። ያቱም
ምናልባት አልፈልግም ብለው ከሆነ አሁን ሌላ ነገር
አንድ ሁለተኛ ነገር ደግሞ መንግስትም የሚፈቅደላቸው እነሱን እንዲያናገሩም ይፈቅዱ አይመስልም ከራቱም እነሱም ፍራህት አለባቸው ቆ ነገሮች ባልሆነ ነገሩ በቃ ህወሓትን አሸንፈናልና ህወሓትን እንደፈለገን እናጨማልቀዋለን የሚል በጣም የተሳሳተ እንትን አላቸው እንግላታቸው ስላለ
እሱ ግምት እንዲታወቅ ነው። እሱ ህወሓትን ቢያስወግዱም አመራሮቹን በሙሉ ቢገሉም አያበቃም።
ማን ነው
እሱ ጋር ነው አያውን እሱ ጋር ነው ሁሉም ሰው ኦባሳንጆ ማደራዳሪዎቹም ሌሎችም ዓለም አቀፍ ማህበረሰቡ ተሸንፋቸዋል ተሸንፋቸዋል የሚለው ነገር
አዎ
ህወሓት አድርጎ የማየት ነገር ነው። እንደሱ እንዳልሆነ ግን በደንብ ታየዋለህ።
አዎ
አጥራው የትግራይ ህዝብ ጉዳይ ውስጥ ያለው ምንድነው የሚሆነው? ግር ብለው መተው መቀሌ ምናምን ሊገቡ ይችላል ይሆናል።
አዎ
ግን ህዝባዊ ትግሉ ይቆማል ማለት አይደለም።
እንደውም
ትግራይ ህዝብ ስቃዩ ሊበዛ ይችላል፣ የሚሞተው ሰው ሊበዛ ይችላል ይሆናል። ግን ይሄ አሁን ከምናየው መድፍናታን ከተሰተለፈበት ኮንቬንሽናል ውጊያ የተለየ ባህሪ ያለው የሽምቅ የከተማ አጥቅቶ መጥቶ መሻሽ ምናምን የተለያዩ ወዘሮች አሉ። ፒስፉሊ ማንም ትግራይ ማስተዳደር የማይችልበት ሁኔታ መፈጠሩ ግን የማይቀር ነው የሚሆነውና ስለተሸነፋችሁ ገብተው እኮ ሊያስተዳድሩት ይችላሉ የሚለውን ነገር እያሰቡ ይመስለኛል።
አዎ እንደዛ ነው።
እሱ ሊሆን አይችልም። እሱ ሴናሪዮ የለም ነው። ምን እንዳንድ ይወሰድ ግን የለም ጉዳዩ የትግራይ ህዝብ ስለሆነ መልኩ ነው የሚቀየረው እንጂ ይቀጥላል። ስለዚህ በትግራይ ውስጥ ሰላም አይኖርም። በሰላም ሌላ ሰው በኃይል ገብቶ አያስተዳድረውም። ይሄ ምንም ጥያቄ የሌለው ነው። ይሄ እንዲታወቅ መሆን አለበት። ዝም ብለን አሸንፈናል ማን ነው
ያሸነፈው?
እሱ ጋር ነው እኮ ያለው የማይገባው ነገር። ዓለም አቀፉ ማህበረሰብ በቃ ስለተሸነፋችሁ ይሄን ተቀበሉ ይላቸዋል። የትግራይ ህዝብ ነው ጉዳዩ እኮ ይሄ
ችግር ያለው አንደኛው የአመለካከት ሁለተኛ ነገር የፕሪቶሪያውን ስምምነትን በመጥቀስ ነው እየተናገሩ ያሉትና ጌታቸው ረዳ ግልጽ አድርጎ ያስቀመጠው መሰለኝ አሁን ከቢቢሲ ጋር ባደረገው እሱም ላይ ትንሽ እናጠር ባለም ከአንድ ሰዓታችን ሌላ ነገር ሌላ ከበር ማየት ያለብን ነገር ስላለ እሱም በዚህ ፍንት እናደርጋለን። ግን ጌታቸው በ30 ቀን የሚባለው ነገር ሰዎች የሚዘነጉት ነገር አለ። የመጀመሪያው የፕሪቶሪያው ህግ ስምምነት ራሱ እኮ አንቀጽ 6 ላይ መሰለኝ እንደሚናገረው እኮ የክልሉ የትግራይ ክልል አስተማማኝ ደህንነትና ጸጥታና ደህንነት በተረጋጋ መልኩ ነው ትጥቅ ማስፈታት ምንም ነገር የሚደረገው የሚል አለው የመጀመሪያው። ከዛ በኋላ ደግሞ አሁን የኬንያው ስምምነት ላይም ሁለቱ መሪዎች ወታደራዊ መሪዎች በተስማሙበት መሰረት ይቀጥላል ተውላል። እና አሁን በቀደም ታደሰ ወረደን ሰምተናል በእኛ በኩል ሁሉም ነገር እያደረግን ነው ግን በመንግስት በኩል የራሱን ስድርሻ መወጣት አለበት የሚለው ነገርም አለና እስካሁን ድረስ እንግዲህ ዛሬ አሁን የሚቀጥለው አርብ ነው 30 ቀን የሚያልቀው እስከ አርብ ድረስ ከባድ መሳሪያው ከዛ በኋላ 15 ቀን በ15 ቀን ውስጥ ኮሚቴ አቋቋመ። ያ ኮሚቴ ትናንሽ መሳሪያዎችን አሰሮዶ በአንድ ሳምንት ውስጥ ያልቃል የሚል ግምት የለኝም። ጌታቸው እንኳን ወራት ይቅርና አመታትም ሊፈጅ ይችላል ብሏል።
ሊፈጅ ይችላል በተለይ ከኤርትራ መንግስት ባህሪ አመትም
ዛሬ በባድመ በኩልና በአንዳንድ በትግራይ ኤርትራ ቦርደር ላይ ወይም ደግሞ እንደ መሆን የነበረት የኢትዮጵያና የኤርትራ በድንበር ላይ መባል ነበረበት ግን እንዳጋጣሚ ሆነና ነገሩን በሙሉ የትግራይ ችግር አድርገው የተመለከተ መንግስት አለን እዛ አዲስ አበባ ውስጥና በዛ ምክንያት አሁን የትግራይና በዛ ላይ አሁን ቤቶች እየሰራ ነው ምሽጎች እየቆፈረ ነው የኤርትራ መንግስት ከትላንት ወዲያ ጀምሮ አሁን ዛሬም
ወታደር ሞቢላይዝ እያደረገ ነው ኮንስትራክሽኑም ቀጥሏል።
አዎ እና እነዚህ ነገሮች አሉና በተባለው መሰረትስ ይሄዳል። አንድ ሁለተኛ ነገር ስምምነቱ የሚባለው ነገር ከዚህ ከወሬ አዳማቂዎች ባሻገር በጥልቀት ያየው ሰው አለ ወይ? እኔ እሱ ነው ብዙ ጊዜ እንትን መጠየቅን ፈልገውና አንተ እንዴት ታየዋለህ? አጠራርግና ወደ ሌላው ጉዳያችን እንሄዳለን። ስምምነቱ
በጥልቀት ያየው ሰው አለማየት ሳይሆን አለመፈለግ ነው። በቃ እዛ ላይ ያሉት ሰዎች አይፈልግም። አንድ የሚፈልጉት ነገር አለ በመንግስት በኩል ያለው ጥልቀት በቃ ስጥቅና ሰጣለን ምትለውን ብቻ ነው ያ
እና መቀለም
በኋላ የናይሮቢ ሞዳሊቲ ቀርቶ የመጀመሪያው አንተ ቀድም እንዳልከው የትግራይ የሰላም ዋስትና ከግምት ያስገባ ነው ተማካት
ነሐገ መንግስቱ ደግሞ መስተካከል
ያደረገው የኤርትራ ኃይልና ሌሎች ኃይሎች እስካሉ ድረስ የትግራይ ህዝብ ላይ ደህንነት ስጋት መፈጠሩ ስለማይቀር የትጥቅ መፍታቱ ስሙዝሊ የማይሄድ ነው የሚሆነው። የሚያተኩሩስ ግን እሱ ላይ ነው። በኋላ ደግሞ ሞዳሊቲው ላይ በግልጽ አስቀመጠ የውጭ ኃይሎችና ምን የኢትዮጵያ መከላከያ ሰራዊት የወላት የሆኑ ከመውጣት ጋር በቀጥታ ተገናኝ ማስፈታት ላይ ነው ያሉት እና አለመፈለግ ነው መቼም ይሄ የሚታይ ነገር ነው። ግን በቃ የሚፈልጓትን ብቻ አየነሱ ዝም ብሎ በፕሮፓጋንዳ መኖር የሚቻል ነው ይመስላቸው በዚህ በማህበራዊ ሚዲያ በመጥቶ በማቃቃዋ ዝም ብሎ መንግስትና ሀገር የሚባለው ነገር የሚገነባ ነው ይመስላቸው። ባለፉት 4 አመታት እኮ በሱ ሰማይ ደርሰዋል። አክቹአሊ ግን መሬት ላይ የታች ቁልቁል ነው የወረደውና በሱ መኖር ስለሚመስላቸው ነው። አለማወቅ ሳይሆን አለመፈለግ ነው። ዲና አድርገ ደግሞ የተማት ደርሱ በቃ ሪያሊቲ ላይ ተራራ አለ አለ። አዎ ተራራውን ዲና አድርገ የተማት ደርሱ ማጥንቀሳቀስም ገደል አለ። ገደል የለም ብለ ሜዳ ነው ብለጥ ወድቀ ነው ተባበረው ዲና ላይ ተማልሱ ዲና ላይ ያደረጉ
ነው። ግዚዮች እንትን ያደርጋል። እኔም አሁንም እንደገና መጠየቅን ፈልገው ከሚሊዮን ህዝብ በላይ ህዝባችን አልቆ የሀገር ንብረት ወድሞ ኢትዮጵያ ወዳልነበረችበት ደረጃ ላይ ደርሳ አሁንም እንዴት እዚህ ቦታ ልንደርስ ቻለን ብሎ የሚጠይቅ ሰው አለመኖሩ ኢትዮጵያ እንደ ኢትዮጵያ እንድትቀጥል የሚፈልግ መንግስትም የለም የሚፈልግም የመንግስት ደጋፊ የለም። በተለይ ያንድነት ኃይል የምንለው አካባቢ እነዚህ ነገሮች 1 ሚሊዮን ህዝብ እኮ እንዲቀላል አይደለም። አሁን ለጦርነት እየተዘጋጀ ነው መንግስት ያለውና ይሄን ነገር እንዴት ነው መጠየቅ ማይ ለምን ምን ተማርን እሺ ጥሩ ለምን አይ ምን ተምረናል ከዚህና ወደፊት እንዴት አድርገን ነው ሰላም እናመጣ የሚል እንኳን የለምና ይሁሉ ባለበት ሁኔታ ኢትዮጵያ ድቅቅብላ ደሞ ኢትዮጵያ ሸንፈችው ሌሉኛል ኢትዮጵያ ተሸንፋለች ተዋርዳለች ህዝቡ አልቋል ንብረቷ ወድሟል አረ ምኑን እንትናረጋለን ብልግና ጸባያችን ሁሉ ይወጣበት 4 አመት ተኩል ጉዞ ነው የነበረው። አሁን ሲሄን ምጠክሰው ይመጣል የሚል ግምታለን ይመጣሉ እንመኝ። ለማንኛቸውም ጦርነቱ ከሰሜን ወደ ደቡብ ወደ ኦሮሚያ ክልል ሄዷል። የድሮን ጥቃቶች በተደጋጋሚ ተደርጓል። የአውሮፕላን ጥቃቶች በተደጋጋሚ ተደርጓል። የኦሮሞ ነጻነት ተዋጊዎች ወላ ኃይሎች እነሱ ደግሞ ከሰሞኑ በወዳኛው ስካውል 3 አመት በፊት ፒራሚድ ሆቴል ድሮን የድሮን የሚተኳሽ አስፔንት ቴክኒሻኖች
ኦፕሬተሮችን
ፒራሚድ ሆቴል የሚባል ውስጥ እንደውም አቋል ሆቴሉና የጓደኛችን ሆስተል አለ ተገቡና በዛ ብዙ አቋል እና እዛ ሄደው እዛ ድረስ ደርሰው ሁለት ሰዎች ሞቷል። አንድ ሰው የተወሰኑ ሰዎች ቆስለዋል። አለሙ ስሜን ለትንሽ አመልጧል። ማን ነው ጀነራል ማን ነው
ተስፋዬ ረጋሳም
እሱም ንብረቱን አስረክቦ ህይወቱ ተርፏል እንደሚባለው ግን ሌላ ጀነራል ይሞት ስሙን አልሰማሁኝ ግን ሌላ ጀነራል ትላንትና እንደሞተ ይተነገራል። እነዚህን ያዝና የብልጽግና ጉዟችን ከሰላማዊ ጉዞ ከኢትዮጵያ አንድነት ከኢትዮጵያ ሰላም ከኢትዮጵያ አትፈርስም በየቀኑ እየፈራረስን ህዝባችን በየቦታው እየሞተ እየተገደለ ነው ያለው። በላይ የትግራይ ህዝባችን ነበር አሁን ደግሞ ኦሮሚያ ክልል አለ። እርግጠኛ ነኝ የሚቀጥለው ዙርም ሄደው አማራ ክልል እንደሚሄድ የተረጋገጠ ነው። ግን ለማንኛቸውም እዛ ከመድረሳችን በፊት እነዚህንቹን እንመለከታቸው እንታያቸው። ዛሬ ጠዋት በሰማሁት መሰል 35 ኪሎ ሜትር ርቀት ላይ ሸኔ አካባቢ የኦሮሞ ነጻነት ተዋጊዎች ታይተዋል። እነዚህን እንጠቅላል አድርገና የደቡቡ ነገር ምን እያይደለ ነው የእንትኑ ነገር ለማለት ነው ያለችን ጊዜ
እንግዲህ ሰዓት የለንም።
ሰባት
ሌላ ጊዜ ቀደም ማድረገን እናያለን። አሁን ትልቁ የፖለቲካ ትኩሳት ወደዛ ነው ያለው። አዎ አንተ እንዳነሳው ፊቱን ወደዛው ዙዋል። ተደጋጋሚ ነው የድሮን ጥቃቱ የድሮን ድብደባ በጣም ሰላማዊ ሰዎች ይሞታሉ። ወጣቶች ህፃናቶች ተማሪዎች ቤታቸው ውስጥ ተልከው ሁሉ የሚሞቱበት የሚገርሙ የሚመቱት የጦር ግንባር ላይ ሳይሆን ከተማ ነው። ሸኔ ከተማ ውስጥ አይቀመጥም። የሚገርም ይገባና ፎቶግራፍ ተነስቶ ነው የሚወጣው። እዛ አካባቢ መኖሩን ለማሳየት እንጂ ከተማ ውስጥ መቀመጥም ትክክልም አይደለም። እንደ ይገቡና ዙሪያውን ጫጫካውን ነው የሚይዙት። ግን የት ጋር እንዳሉ የሚታወቀው ከተማ ስትይ ስለሆነ ከተማ ይገቡና ነቀምቴ ድረስ ገብተው ነበር እኮ። ነቀምቴ ውስጥ ግን አልተቀመጡም። ግን እዛ ነቀምቴ ዙሪያ ያለ ደን ውስጥ የሉም ማለት አይደለም። እና ለምን ሄዶ ከተማ እንደሚደበድቡም አይገባኝም። ለቀውት ከሰዓታት በኋላ ለቀውት የሚወጡትን ከተማ ለምንድን ነው ሄዶ የሚደበድቡት? ይህም አንድ የማይገባኝ ነገር ነው። ከተማ ይዞ እንደማይቀመጡ እየታወቀ ሌላ እንትንም የላቸውም። ቤዝም ካምፕም ምንም የላቸውም ከተማ ውስጥ። ግን ሰላማዊ ሰው እየጨረሰ ነው። ይሄ ነገር የኦሮሞን ህዝብ አስከፍቶታል፣ አሳዝኖታል። በጣም የሚያሳዝነኝ ነገር እንደ ለወደፊት ሰፋ አድርገን እናየዋለን። እኔ ምናልባት የመንግስት እጅ አለበት ነው የሚለው ብዙ ሰው። እነ ሚልኬሳ እዛ እናንተ ሀገር ነው ያለው መሰለኝ፣ እሱ ትዊት የሚያደርጋቸውን ነገሮች አየዋለሁ። የመጀመሪያ አቋሙ ለየት ያለ ነበር። አሁን ግን ይሄ የፋኖና የኦሮሚያ ውስጥ ያሉትን የእርስ በርስ ግድያ መጨፋጨፍ ራሱ ገቨርንመንት ስፖንሰርድ ነው የሚል ነገር ሁሉ አለ። ይሄ ሌላ ጉዳይ ስለሆነ ነው። በእርስ በርስም እንደዚሁ ሰዎች እያለቁ ነው። በሌላ በኩል ኦላ በጣም አባላቱ እየበዙ እኛ ስናወራ ይሄ ነገር በጣም አደገኛ ነው ስንል የነበረው ከሁለት መቶ አሁን የትኛውም የኦሮሚያ መሬት ላይ አሉ። የትኛውም የኦሮሚያ መሬት ላይ እንዳሉት የምታውቀው አሁን አንተ የጠቀስክልኝ የአለሙ ስሜ ላይ አርሲ ውስጥ ግንባር የላቸውም የሚንቀሳቀሱበት። ግን ኦላ ዛማን እና ግንባር ተብሎ ከተወሰኑት መሬቶች ውጪ ሁሉም ቦታ ያለ መሆኑን ነው የምታሳየው። ማዕከላዊ ግንባሩ ሸዋ ውስጥ አለ፣ ግን በዚህ በምስራቅ ሸዋ በኩል ብዙ ሲንቀሳቀስ አታየው። አሁን የጠቀስክልኝ የድሮን ኦፕሬተሮች ላይ የተፈጸመው ጥቃት ግን እዚህ ቢሾፍቱ ከአዲስ አበባ 43 ኪሎ ሜትር ላይ ነው። ትላንትና ደግሞ 35 ኪሎ ሜትር ላይ ነበሩ። የትኛውም ቦታ ላይ ነው ያሉት። ስለዚህ ምን ሆኗል? አሁን ቅድም ስለ ትግራይ ስናነሳ እንዳነሳ ነው ያልመሮን ቢገለው እዛ ጫካ ውስጥ ያሉትን ዋና ያለበት የሚባለውን ግንባርም ቢመታና ቢበታት ነው ትግሉ ኦልሬዲ ህዝባዊ ሆኗል። ስለዚህ አይሞትም። ከአሁን በኋላ እነዚህ የትግል ከፍተኛ ትግል የተካሄደባቸው አካባቢዎች በተለይ የሸዋ፣ የወለጋ፣ በተለይ የምዕራብ ሸዋ እና የደቡብ ምዕራብ ሸዋ እስከ አዲስ አበባ ጠርዝ ድረስ የሰሜን ሸዋ በዚህ በሰላሌ በኩል እና ምዕራብ ሸዋ ኢሉባቡርን ጨምረ ደቡብ በኩል ጉጂና ቦረና ዞኖች ውስጥ ውፋይ ብሎ በሰላም ማስተዳደር አይችልም። ያዳፍነውም መልሶ እየፈነዳ ነው የሚወጣው። በቃ የህዝብ ትግል ሆኗል። በዚህ ላይ ቂም ደም ተቃብቷል መንግስት ከኦሮሞ ህዝብ ጋር እና ትግሉ ጊዜው ይራዘም ይሆናል፣ ይጠፋ ይበራል፣ ሊሄድ ይችል ይሆናል እንጂ ከአሁን በኋላ ኦሮሚያን ሙሉ በሙሉ ከዚህ በፊት እንደነበረችው ምናልባት ከአራት አመት በፊት መንግስት ኦሮሚያ ውስጥ በኦፒዲዮ በኩል ሲያስተዳድር እንደነበረው አይነት ኦሮሚያ መቼም አያመጣም ካሁን በኋላ። ስለዚህ ምንድን ነው የሚያስፈልገው? እንደዚሁ ስንተላለቅ ልንኖር ነው? ይሄ አሁን ስልጣን ላይ ያለው መንግስት እንዲቆይ ተብሎ እንዲሁ እየተገዳደልን ልንኖር ነው ወይ? ነው መገዳደሉ ብቻ አይደለም እኮ በጦርነቱ ከሚሞተው ውጪ ሌላውም ከኢኮኖሚ ጋር ከማህበራዊ ግንኙነት ጋር የተሳሰረ ስለሆነ በቀጥታ ተኩስ የሌለበትን ቦታ አዲስ አበባን ጭምር ያለውም ሰው ጭምር እየተጎዳ ነው። ስለዚህ ኦፍኮርስ እንደ ትግራዩ ለማለት ያስቸግረኛል። ቅድም እንደተመለከት ነው የትግራዩንም ይፈቱታሉ የሚለው ነገር ሄዶ የተቀረቀረበት ፉካ ለራሱም አቅም አሳጥቶት ቢፈልግ እንኳን ነገሩን በሰላም መጨረስ የማይችልበት ሁኔታ ውስጥ ስላለ ስጋቱ እንዳለ ሆኖ ግን የትግራይን በሰላም እንደተሞከረው ዓለም አቀፉ ማህበረሰብ ይሄኛው ተመሳሳይ ትኩረት የሚፈልግ መሆኑን አውቆ የኦሮሚያንም ችግር በተመሳሳይ ፖለቲካዊ መፍትሄ ቢፈለግለት የተሻለ ይመስለኛል።
በአንድ ወቅት እንደውም አሁን አስታወስኩኝ ኦባሳንጆ ከኦሮሞን ሰራዊት ጋር እንነጋገራለን የሚል መግለጫ ሰጥተው ነበር። ታስታውስ እንደሆነ ከሶስት አራት ሳምንት በፊት ታስታውስ አለ ወደ አሜሪካ ሊመጡ
ነው። ብዙም ወሬ አልሆነ መንግስትም አይፈልገውም
እሱ አይፈልገውም እሱ አይፈልገውም
ያው እንዳንተ እንዳልከው ዝም ብሎ ወዲያውኑ ድፍንፍን ነው
ድፍንፍን እሱ ነው ቆም ኦባሳንጆ በተናገሩ ቁጥር እኮ የአብይ ሰዎች ወጥተው የሚሳደቡት ስድብና የሚናገሩት ንግግር እኮ በጣም አንዳንዴ ያሳፍራል። ለምን ወደሚለው ነገር ለማንኛቸውም እንግዲህ እዚህ ላይ ደርሰናል። እዚህ የደረስንበትን ያህል ግን የአንድነት ኃይልና ሰላም እፈልጋለሁ የሚለው ይሄ ሰው ሲሞት ዘመዶቹ አንገታቸው እየተቆረጠ እየተጣለ ዝም ብሎ የሚያጨበጭብ ካብይ ጋር ያለው ሰው መቼ ነው ከሚሊዮን ህዝብ በላይ ህዝባችን አልቋል፣ በግራም በቀኝም የሆነው ያለው ህዝባችን አልቋል፣ ሀገራችን በኢኮኖሚ ተንኮታኩታ የመጨረሻ ሀገር ሆና ባለችበት ሰዓት ላይ ለምን የሚል ጥያቄ አለመጠየቁ በጣም እየገረመኝ፣ ግን አሁንም ለምን ብላችሁ እንድትጠይቁ ድጋሚ ጥሬን አቀርባለሁ። አንተ የምትለው መጨረሻ የምትለው ነገር ካለ ጥሩ ነው፣ አለበለዚያ በዚሁ እናበቃለን። እንደ
አይጨርሻለሁ ምንም የለኝ።
አድማጮች፣ ለዛሬ ያለን ፕሮግራማችን እዚህ ላይ ይበቃል። ለማንኛቸው ግን ጠይቁ፣ ለመጠየቅ ሞክሩ፣ አትፍሩ። የሚያስፈራ ነገር የለም። አንድ ሚሊዮን ህዝብ ማለት አንድ ሚሊዮን ህዝብ እንትን ማን ነው አሸዋ አይደለም፣ የሰው ህይወት ነው። የሰው ህይወት ህዝባችን ያላግባብ ተገድሏል፣ ያላግባብ ሞቷል፣ በማያውቀው ቦታ ላይ ወድቆ ተገኝቷል። በየቦታው ሰዓት ላፊ እየተባለ ኮማንድ ፖስት እየተባለ እየኖረ ነው ያለው። እንደዚህ አይነት ኑሮ የጨለማ ዘመን እኮ ያላችሁት እናንተ አንድነት ኃይሎች፣ የዛ የጨለማ ዘመን እኮ ወጥታችሁ የምትገቡበት ዘመዶቻችሁን ሄዳችሁ የምትጠይቁበት እንደፈለጋችሁ ወጥታችሁ ከኢትዮጵያ ከዳል ከላይኛው ጫፍ ታችኛው ጫፍ ከግራም ከቀኝም ሄዳችሁ ዞራችሁ የምትሄዱበት ሀገር የነበረ ነው። አሁን ያን ለማድረግ እንኳን የሚቻል አይደለም፣ ከአዲስ አበባ ለመውጣት የማይቻልበት። ለማንኛቸውም ሰላም ያምጣ ለሀገራችን ለህዝባችን። ድጋሚ ህዝብ እንዳይሞትብን የኦሮሚያ ክልሉን በደንበኛ ታሳቢ ሆኖ እንዲካሄድበት ጠይቃለሁኝ። ይህ በተለያየ መልኩ የሚወሩትን ነገር እንተውና ለሰላም ብቻ ለማውራት እንሞክር። እስከዛው ድረስ ደህና ሁኑ።